ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ። ተከታታዩን የአንደኛን ሳሙኤል መጽሐፍ ጥናታችንን የጌታ ፈቃዱ ሆኖ ዛሬ ምዘንላችሁ ቀርበናል። በዛሬ ምሽት ክፍለ ጊዜ ጥናታችን አብረን የምንመለከተው ከአንደኛ ሳሙኤል መጽሐፍ ምዕራፍ 15 ቁጥር 1 እስከ ምዕራፍ 16 ቁጥር 3 ድረስ ያለውን ይሆናል ማለት ነው። ከአንደኛ ሳሙኤል ምዕራፍ 15 ቁጥር 1 እስከ ምዕራፍ 16 ቁጥር 3 ያለውን አንድ ላይ እንመለከታለን። ለኔም ለናንተም የሚሆን ቃል እግዚአብሔር አለውና በተሰበረ በሚንቀጠቀጥም ልብ በፊቱን ቀርባለን። እስቲ ይህንን ዝማሬ እንጋብዛችሁ።
ጌታ ለሕይወቴ አንተ መሪ ሁነ ለኑሮዬም ጥላ ሐሩር እንዳይጎዳኝ እባክህ ሁንልኝ እኔ ደካማ ነኝ አንተ
ናመስግን። አቤቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለዚህ ጊዜ እጅግ አድርገን እናመሰግናለን። ሳምንቱን ሙሉ እየመራህን ሳምንቱን ሁሉ ጌታዬ ሆይ ያስተማርከን እስከዚህች ቀን ድረስ ጌታዬ ሆይ ረድተናልና እጅግ አድርገን እናመሰግናለን። አንተ ታላቅ ነህ፣ ምሕረትህም ብዙ ነው፣ ቸርነትህም ጌታዬ ሆይ ብዙ ነው። ስለዚህ በዚህ ውስጥ ተከልለን ደግሞ እግዚአብሔር አምላካችን ሆይ እስከዚህች ሰዓት ደርሰናልና እጅግ አድርገን ከልባችን እናመሰግናለን። አንተ ዓለም ዓለማት ሳይፈጠሩ ተራሮችም ሳይወለዱ ብቻህን አንተ ነበርክ። እግዚአብሔር ሆይ ምሕረትህ ለዘላለም ነው። ስለዚህም ደግሞ ነፍሳችን እጅግ አድርጋ ወድሃለች። ጌታችን ሆይ እስከ ፍጻሜው ድረስ ደግሞ ጠብቀን። ያንዳንዳችን ዛሬ የኛ ነው የምንለው የምንታመንበት ምንም ነገር በእጃችን የለም። እግዚአብሔር ሆይ መታመኛችን አንተ ብቻ ነህ። ስለዚህም ደግሞ ኑሯችንና ሁለንተናችንን ላንተ አሳልፈን ሰጥተናልና እባክህ ከዘላለም ጠብቀን። እግዚአብሔር አባታችንና አምላካችን ሆይ ያለንን የጨበጥነውን ነገር ሁሉ ባርክልን። እግዚአብሔር አባታችንና አምላካችን ሆይ ይህንን የአንደኛ ሳሙኤልን መጽሐፍ ስናጠና በዚህ ውስጥ ደግሞ ራሳችንን ማግኘት እንድንችል አንተ እንድትናገረን በቃልህም ደግሞ እግዚአብሔር አምላካችን ሆይ እንድትመክረንና እንድታስተምረን በዚህ ጊዜ እንለምናሃለን። ጊዜውንና ሰዓቱን ሁሉ ባርክልን፣ ቃሉንም ሁሉ ባርክልን፣ መተላለፋችንንም ሁሉ ይቅር በለን። በመዳኒታችንና ባከበርከው በአንድ ልጅ በጌታችን በኢየሱስ ክርስቶስ ስም አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ሳኦል በእግዚአብሔር ላይ ማመጹን፣ ዮናታን በፍልስጤማውያን ላይ የተቀዳጀውን ድልና የሳኦልን አስቸጋሪ ትእዛዝ ሰፋ አድርገን ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን እግዚአብሔር በሰጠን ጊዜ አብረን የምናጠናው አንደኛ ሳሙኤል ምዕራፍ 15 እና ምዕራፍ 16ን ትምህርቶች ይሆናል። መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና አንደኛ ሳሙኤል ምዕራፍ 15ን ተመልከቱ። አንደኛ ሳሙኤል ምዕራፍ 15 ምዕራፍ ባበይት የሚያተኩረው ባጋግ ጉዳይ እንዲሁም የሳኦልን አመጽና የሳሙኤልን ተግሳጽ በመተረክ ላይ ነው። አጋግን በተመለከተ የሳኦልን አመጽ እስቲ ቀጥለን እንመልከት። አድማጮቼ ሳኦል በእግዚአብሔር ቃል ላይ ያደረገው አመጽ በዚህ ምዕራፍ ውስጥ በስፋት ተገልጿል። ያደረገውን አጥያት በሕዝቡ ፊት ለመደበቅ የሳሙኤልን እርዳታ እንደፈለገ እንዲሁን እንመለከታለን። ሳኦል አሁን ከልግስናው ወደፊት የመነሳት ተስፋስ ከማይኖረው ድረስ ተወግዷል። ሳሙኤል ለሳኦል ያለውን ፍቅር በማዘን እንደገለጸለት እናያለን። ለምን ይሁን አማሌቃውያንና ንጉሳቸውን አጋግን ፈጽሞ ማጥፋት ያስፈልገው? መልሶ በመጽሐፍ አስቴር ውስጥ ይታያል። ሐማ የአይሁድን ሕዝብ ከምድር ለማጥፋት የተዘጋጀው አማሌቃዊ ሰው ነበር። እስተዋላችሁ? ሐማ የአይሁድን ሕዝብ ከምድር ለማጥፋት የተዘጋጀ አማሌቃዊ ሰው ነበር። እግዚአብሔርን የነዚህን ሰዎች እውነተኛ ባህሪ ያውቃል። እስተውሉ፣ እግዚአብሔርም የነዚህን ሰዎች እውነተኛ ባህሪ ያውቃል። እስራኤላውያን በምድረ በዳ በነበሩበት ጊዜ የሽምቅ ውጊያ በማካሄድ ከኋላ የደከሙትን ተጓዦች እየጠበቁ ይፈጁ ነበር። ዘጸአት ምዕራፍ 17 ከቁጥር 8 እስከ 16 ያለውን መመልከት ይቻላል። ጥናታችንን በሳኦል ሕይወት ውስጥ እየቀጠልን ስንሄድ የምናገኘው ነገር ሳኦል ከእግዚአብሔር ይልቅ ወደ ሰይጣን ማድላቱን ነው። ይህ ሰው የእግዚአብሔር ሰው እንደሆነ ያስመስል ነበር፣ ግን እንደዚያ አልነበረም። አጋግንም በሚመለከት አመጹንና መተላለፍ ለመሸፋፈን ሞከረ። አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 እስከ 3 ሳሙኤልም ሳኦልን አለው፣ በሕዝቡ በእስራኤል ላይ ንጉሥ እንድትሆን ቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ ይላል። ይህ ትእዛዝ መቼም የአማሌቃውያንን ታሪክ ካላወቃችሁ አዲስ ሊሆንባችሁ ይችላል። ሙሴ አማሌቃውያን ግፍ ሲሰሩባቸው በቦታው ስለነበረ ለአዲሱ ትውልድ እንዲህ ሲል መልእክት ትቶ አልፏል። ከግብፅ በወጣችሁ ጊዜ አማሌቅ በመንገድ ላይ ያደረገብህን አስብ። በመንገድ ላይ እንደ ተቃወመ አንተም ተስኖ ደክመህም ሳለ ካንተ በኋላ ደክሞ የነበሩትን ሁሉ እንደ መታ እግዚአብሔርንም አልፈራም። ስለዚህ አምላክህ እግዚአብሔር ተወርሳት ዘንድ በሚሰጥህ ምድር ከሚከቡ ጠላቶች ሁሉ አምላክህ እግዚአብሔር ባሳረፈ ጊዜ የአማሌቅን ዝክረ ስሙን ከሰማይ በታች አጥፋው፣ ይህንንም አትርሳ ይላል። ዘዳግም ምዕራፍ 25 ከቁጥር 17 እስከ 19 ያለውን በኋላ ተመልከቱ። ወዳጆቼ እነዚህ ሰዎች እንዲኖሩ ቢፈቀድላቸው ወደፊት ከዚህ በፊት ካደረጉት በላይ ብዙ ችግርን ሊያመጡ ይችላሉ። ሳኦል የተወሰኑ ሰዎችን ሳያጠፋ ተዋቸው። ወደ መጻፍ አስቴር ስንመጣም ከተዋቸው ሰዎች መካከል ሐማን እናገኛለን። ልባላቸው ሳኦል ማጥፋት ሲገባው የተወሰኑ ሰዎችን እንዲው ሳያጠፋቸው ዝም ብሎ ተተዋቸዋል። ወደ መጻፍ አስቴር ስንመጣም እርሱ ሳያጠፋቸው ከተዋቸው ሰዎች መካከል ሐማን እናገኛለን። ሐማ ወዳጆቼ የእስራኤል ሕዝብ እንዲጠፋ ብዙ መከረ። የእግዚአብሔር ሐሳብ ሲገባን እግዚአብሔር ቶሎ እንዲጠፉ ለምን እንደወሰነ እንረዳለን። አለፍ ብላችሁ ቁጥር 4 እና 6ን ተመልከቱ። እንዲህ ይላል፣ ሳኦልም ሕዝቡን ጠርቶ በጌልጌላ ቆጠራቸው። 200 ሺህ እግረኞች ከይሁዳም 10 ሺህ ሰዎች ነበሩ። ሳኦልም ወደ አማሌክ ከተማ ወጣ፣ በሸለቆም ውስጥ ተደበቀ። ሳኦል ቄናውያንን ተነስተው ሂዱ፣ ከግብጽ በወጡ ጊዜ ለእስራኤል ልጆች ቸርነት አድርጋቸዋልና ከአማሌክ ጋር እንዳላጠፋችሁ ከመካከላቸው ውረዱ አላቸው። ቄናውያንም ከአማሌቃውያን መካከል ሄዱ ይላል። እዚህ ላይ ሳኦል ሕዝቡን ሰብስቦ ወደ አማሌቃውያን ከተማ ሄደ። በዚያም አብሮ ይኖሩ የነበሩትን ቄናውያንን ከአማሌቃውያን ጋር ባንድ ላይ እንዳይጠፉ ተለይተው እንዲወጡ ሲያስጠነቅቃቸው እንመለከታለን። ሳኦልም አማሌቃውያን ከኤውላጥ ጀምሮ በግብጽ ፊት እስካለችው እስከ ሱር ድረስ መጣቸው ይላል። ሳኦል እስከዚህ ድረስ እግዚአብሔርን ታዘዘ። ቁጥር 8 እና 9 ደግሞ እስቲ አብረን እንመልከት። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው፣ ሕዝቡንም ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ነገር ግን ሳኦልና ሕዝቡ ለአጋግ ለተመረጡትም በጎችና በሬዎች፣ ለሰቡትም ጥጆችና ጠቦቶች፣ ለመልካሞቹም ሁሉ ራሩላቸው፣ ፈጽሞ ሊያጠፋቸውም አልወደዱም። ነገር ግን ምናምንቴንና የተናቀውን ሁሉ ፈጽሞ አጠፉት ይላል። ሳኦል ሲያስበው ሁሉን ማጥፋት ሀፍረት መስሎ ታየው። ስለዚህ የአማሌቅ ንጉሥ የሆነውን አጋግን ተው። ሳኦል ለነዚያ ትሁት የአማሌቅ ገበሬዎች ለመራራት መብት እንደሌለው ሁሉ ለአጋግም ወዳጆቼ ራርቶ በሕይወት እንዲኖር ሊተው መብቱ አልነበረው። የአማሌቅ መንግሥትና ሕዝብ ለጥፋት አልፎ የተሰጡ ሲሆን ከሁሉም በላይ ደግሞ በዚህ ሰዓት ንጉሣቸው ሊፈረድበትና ሊጠፋ ይገባ ነበር። ሳኦል እንስሶችንና መንጎችን እንኳን ከጥፋት ለማዳን መብቱ አልነበረውም ወዳጆቼ። እርምጃውንም የወሰደው ራሱን ለመጥቀም ሲሆን ይህንን ደግሞ እግዚአብሔር ከልክሎ ነበር። የእግዚአብሔርን ትእዛዝ ተላለፈ። በዚህ ጊዜ እስራኤላውያን አማሌቅን እንዲያጠፉ የታዘዙት ሁሉን ለሚችል ለእግዚአብሔር ሲሉ ነበር። የእግዚአብሔርም ቃል ሳኦልን እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ። ሳሙኤልም ተቆጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ጮኸ ይላል። ቁጥር 10 እና 11ን ይመለከቷል። ወዳጆቼ ሳኦልን የመረጠ ሕዝቡ ብቻ አልነበረም፣ ሳሙኤልም ደግሞ መርጦታል። ሳሙኤል ሳኦልን ወዶታል፣ ንጉሥ ሊያደርገውም ፈልጓል። ከዳዊትም ይልቅ እንደሚመስለኝ ሳኦል የተሳካለት እንዲሆን ፈልጓል። ሆኖም እግዚአብሔር ንቆታልና ለእግዚአብሔር የሚታዘዘው ሳሙኤል የግዴታ የእግዚአብሔርን ትእዛዝ ማስፈጸም አለበት። ሳኦል ስላልታዘዘ ግን ፍርድ መጣበት። ሳሙኤል ሳኦልን እንዴት እንደገሰጸው ደግሞ ከአንደኛ ሳሙኤል ምዕራፍ 15 ከቁጥር 12 እስከ 13 ባለው ስፍራ ላይ መመልከት ይቻላል። አንደኛ ሳሙኤል ምዕራፍ 15 ቁጥር 12 እና 13ን ልብ ይሏል። ወገኖቼ ሳኦል ታዛዥ እንደሆነ ተናገረ፣ ነገር ግን ሳሙኤል የሚለውን እስቲ ልብ በሉ። ሳሙኤልም ይህ በጆሮዬ የምሰማው የበጎች ጩኸትና የበሬዎች ግሳት ምንድር ነው አለ። ሳኦልም ሕዝቡ ለአምላክ ለእግዚአብሔር ይሰዋቸው ዘንድ መልካሞችን በጎችና በሬዎች አድነዋቸዋልና ከአማሌቃውያን አምጥተዋቸዋል፣ የቀሩትንም ፈጽመን አጠፋን አለው። ሳኦል ሁለት ዐይነት ቃል ሲናገር ታያላችሁ። ያደረገውን ለመሸፋፈን ሲጨነቅ እንመለከታለን። ከጦርነቱ ላተረፋቸውም ጥቂት እንስሳት ጥሩ የሆነ ምክንያት ይሰጣል። መልካም የሆኑትን እንስሳት ለእግዚአብሔር መሥዋዕት አድርጎ ለማቅረብ እንደሆነ ይናገራል። ይህ ግን አለመታዘዙን ለመሸፋፈን የተጠቀመበት ዘዴ ነው። ስህተቱንም በሕዝቦቹ ላይ አደረገ። ሕዝቡ ለአምላክ ለእግዚአብሔር ይሰዋቸው ዘንድ መልካሞችን በጎችና በሬዎች አድነዋቸዋልና በማለት በሕዝቡ ላይ አመካኘ። ይህ ሰው እንዴት ዐይነት አታላይ ነው! በወቅቱ ግን ትልቁ ኃላፊነት ያለበት ንጉስ ነበር። ከቁጥር 20 እስከ 21 ያለውንም ተመልከቱ። በዚህ ክፍል መሰረት ሳኦል ለእግዚአብሔር ድምጽ እንደታዘዘ ተናገረ። በክፍሉ መሰረት አምላኬ ወይም አምላካችን አላለም፣ ነገር ግን ያለው ለአምላካቸው ነው። እንስሶቹን ፈጽሞ ማጥፋት ሲገባው ለምን በሕይወት እንደተዋቸው ኃላፊነትን ሊወስድ አልፈለገም፣ ነገር ግን ለማሳበብ አንደኛ ሆነ። ከቁጥር 22 እስከ 23 ያለውን ደግሞ እንመልከት። ሳሙኤልም በሆኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ በመታዘዝ ከመስዋዕት ማዳመጥም ያውራ በግስብ ከማቅረብ ይበልጣል። አመጸኝነት እንደ ሟርተኛ ኃጢአት፣ እልከኝነትም ጣዖትንና ተራፊምን እንደ ማምለክ ነው። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀሃል ይላል። ልብ በሉ እዚህ ላይ ይህ ክፍል ከመጽሐፍ ቅዱስ ክፍሎች ውስጥ ትኩረት ከሚሰጥባቸው ውስጥ አንዱ ነው። ከሳኦል አመጽና ለመታዘዝ የተነሳ እግዚአብሔር የሳኦልን ንግስና የናቀበትና ያስወገደበት ክፍል ነው። ወዳጆቼ ይህ ክፍል ዛሬ እኛ ሁላችን የእግዚአብሔር ልጆች ነን ለምንል ለሁላችን ጠቃሚ መልእክትን ያስተላልፍልናል። እግዚአብሔርን የመወደዳችንን ጥልቀቱ የሚለካው በመታዘዛችን መጠን ነው። ተረዳችሁኝ? እግዚአብሔርን የመወደዳችን ጥልቀቱ የሚለካው በመታዘዛችን ነው። ካልታዘዝነው ደግሞ ፈጽሞ እግዚአብሔር ማን እንደሆነ አላወቅነውም ማለት ነው። በቃ ትልቁም ትንሹም ነገር ይሁን የምናውቀው ከሆነ እግዚአብሔር ማለቴ ነው፣ በርግጥ እንታዘዘዋለን። ጌታ ሲናገር የምትወዱኝ ከሆነ ትእዛዜን ጠብቁ ነው ያለን። ዮሐንስ ምዕራፍ 14 ቁጥር 15ን ተመልከቱ። ዮሐንስ 14 ቁጥር 15ን መመልከት ይቻላል። ከታዘዝ ነው ጌታ ማን እንደሆነ አውቀነዋል ማለት ነው። ሳውልም ሳሙኤልን ቁጥር 4 ልብ በሉ፣ ሕዝቡን ስለፈራው ቃላቸውንም ስለሰማው የእግዚአብሔርን ትእዛዝና ያንተን ቃል በመተላለፍ በድያለሁ ሲል እንመለከታለን። የዚህ ሰውን ዝቅተኛ አስተሳሰብ ትመለከታላችሁን? ያለው ነገር ቢኖር ሕዝቡን ስለፈራው የሚፈልጉትን አደረግኩላቸው የሚል ነው። እንዴት ይዋሻል? በስህተቱ ውስጥ ሁሉም እንዲገቡ ይፈልጋል። የሳኦል ንስሐና ጸጸት ጥሩ ይመስላል፣ ግን የማይታመን ሐሰት ነገር ነበር። አንደኛ ሳሙኤል ምዕራፍ 15 ከቁጥር 25 እስከ 29 ያለውን ደግሞ በኋላ አለፍ ብላችሁ ተመልከቱ። እግዚአብሔር ሳኦልን አነገሰው እና አሁን በኃጢአቱ ምክንያት መንግሥቱን አስወገደ። ሳኦል ይህን ምክንያት በማቅረቡ እግዚአብሔር ሐሳቡን የሚቀይር መስሎት ነበር። ነገር ግን እግዚአብሔር ሐሳቡን አልለወጠም። አስቀድሞ የተለወጠ እግዚአብሔር አልነበረም፣ ሳኦል ነው የተለወጠው። ሳኦል እግዚአብሔር አታድርግ ያለውን ነገር አደረገ። ሳኦል ኃጢአትንም ፈጸመ። ስለዚህ እግዚአብሔር እንደ ኃጢአቱ ሊገናኘው ወደደ። እርሱም በድያለሁ፣ አሁን ግን በሕዝቤ ሽማግሌዎች ፊትና በእስራኤል ፊት እባክህ አክብረኝ፣ ለአምላኬም ለእግዚአብሔር እሰግድ ዘንድ ከእኔ ጋር ተመለስ አለው የሚለውን ቃል ደግሞ በቁጥር 30 ላይ እንመለከታለን። እዚህ ላይ ልብ በሉ ወዳጆቼ፣ አሁንም የሳኦል ንስሐ እውነተኛ ነው ብዬ እኔ አላምንም። ኃጢአቱን ምን ያህል እንደሚሸፋፍን ተመልከቱ። እባክህ የሕዝቤ ሽማግሌዎች፣ የእስራኤል ሕዝቦች ከንግሥና የመሻሬን እንዳያውቁ እባክህ ከእኔ ጋር እግዚአብሔርን አምልክ ነበር ያለው። ተመልከቱት እንግዲህ ንስሐ መግባትን ፈልጓል። ነገር ግን የተላለፈው የእግዚአብሔር ትእዛዝ ያስከተለበትን ቅጣት ለመቀበል ፈቃደኛ አልነበረም። ከቁጥር 32 እስከ 33 ያለውንም እንዲሁ አለፍ ብላችሁ ተመልከቱ። አጋግ ወዳጆቼ በዚህ ክፍል መሠረት እየተንቀጠቀጠ ወደ ሳሙኤል ቀረበ። ምክንያቱም እጅግ ፈርቶ ነበርና ነው። ሳሙኤልም አጋግን ገደለው። አጋግ ማን እንደሆነ በዚህ ክፍል ትረዳላችሁ። ቀደም ብዬ ተናግሬያለሁ ወገኖቼ፣ እግዚአብሔር ፈራጅ ነው። ክፋትንና ኃጢአትን ፈጽሞ ሳይቀጣ አያልፍም። ማንንም ከነ ኃጢአቱ አይተውም። እግዚአብሔር ሁሉን እንደ ሥራው ይከፍለዋል። ስለዚህ አትሳሳቱ። ስለዚህ ሳሙኤል የዚህን ክፉ ጨካኝና ነፍሰ ገዳይ ንጉሥ አጋግን ፍርድ ከእግዚአብሔር አስፈጸመ። ቁጥር 34ና 35 ደግሞ እንዲህ ይላል። ሳሙኤልም ወደ አርማቴም ሄደ፣ ሳኦልም ወደ ቤቱ ወደ ግቢያ ወጣ። ሳሙኤልም እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄድም። ሳሙኤልም ለሳኦል አለቀሰ፣ እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ ይላል። ይህም ማለት ወደፊት ሳኦል ንጉሥ ሆኖ እንዳይቀጥል እግዚአብሔር ሐሳቡን ለወጠ ለማለት ነው። ሳኦል ንጉሥ ሆኖ ኃጢያትን ሰራ፣ እግዚአብሔርም ሊያስወግደው ወደደ። እግዚአብሔር አሁንም ቢሆን ወዳጆቼ ኃጢያትን ይጠላል፣ ይፈርድበታል። ደግሜ ይህንን ከእግዚአብሔር ቃል አንጻር ተናግሬያለሁ። እግዚአብሔር ፈጽሞ ኃጢያትን ሳይቀጣ አይቀርም። እናንተ ስትበድሉ ዝም የሚል ይመስላችኋል። እግዚአብሔር ምሕረቱ ብዙ ነው፣ እንድንመለስ ብዙ ድል ፈንታዎችን ይሰጠናል። እንቢ ብለን የጨከን እንደሆነ ፍርዱ ይመጣብናል። ይህንን እንዳናደርግ እግዚአብሔር ይጠብቀን ወዳጆቼ። ሳኦል የሕዝቡ ምርጫ ነበር፣ ስለዚህም ወደቀ። እግዚአብሔር አልመረጠውም። ሆኖም ሳሙኤል ለሳኦል አለቀሰለት። ሳሙኤል ከዳዊት ይልቅ ሳኦልን ይወደው ነበር። የሳሙኤል ቁጣ በሳኦል ላይ እንዲሁ አልመጣም። ይወደው ስለነበረና እግዚአብሔርን ስለበደለ እግዚአብሔርም ስለጠላው ነበር። የሳሙኤል ቃል ከእግዚአብሔር ልብ ይወጣ ነበር። ወገኖቼ የእግዚአብሔር ፍቅር ኃጢአትን ከመቅጣት ወደ ኋላ አይልም። ጌታ ኃጢአተኞችን ቢወድም እንኳን ስለ ኃጢአታቸው ስለ በደላቸው የሚከፍሉት ዋጋ እንዳለ ጌታ ይናገራል። አምላካችን ቅዱስና ጻድቅ ነው። እግዚአብሔር ስለዚህ ቃሉ እጅግ የተመሰገነ ይሁን። ከዚህ ከምዕራፍ 15 እግዚአብሔር ብዙ ቁም ነገሮችን እንዳስተማረን እምነታችን ነው። መንፈስ ቅዱስ በሕይወታችን ታላቅ ነገርን ጥሎልን አልፏል። ከዚህ በመቀጠል ደግሞ የምዕራፍ 16ን ትምህርት ጊዜው በፈቀደልን ያህል አብረን እንመለከታለን። ወዳጆቼ እዚህ አንደኛ ሳሙኤል ምዕራፍ 16 አብይ ትኩረት በዳዊት መቀባት ላይ ነው። ልድገምላችሁ። ምዕራፍ 16 ስለ ዳዊት መቀባት ይናገራል። አድማጮች እግዚአብሔር ከሳኦል ቀጥሎ ንጉሥ ይሆን ዘንድ ዳዊትን መረጠ። አስተዋላችሁ? እግዚአብሔር ከሳኦል ቀጥሎ ንጉሥ ይሆን ዘንድ የመረጠው ማን ነው ማለት ነው? ዳዊትን ነው። ሳሙኤል የሚቀባው ዘንድ እግዚአብሔር ወደ ቤተልሔም ላከው። እግዚአብሔር ሳኦልን ስለተወው ክፉ መንፈስ ያስጨንቀው ነበር። ስለዚህ ዳዊት በገና እንዲጫወትለት ተፈልጎ መጣ። ዳዊትም በገና ሲጫወትለት ክፉ መንፈስ ከርሱ ይሸሽ ነበር። ምዕራፍ 16 አዲስ ሐሳብን ይዞ ብቅ ይላል። በዚህም ውስጥ የዳዊትና የሳኦልን ግጭት እንመለከታለን። ልብ በሉ፣ በዚህ በምዕራፍ 16 ውስጥ የዳዊትና የሳኦልን ግጭት እንመለከታለን። ዳዊት የእግዚአብሔር ሰው ሲሆን፣ ሳኦል ደግሞ የሰይጣን መንፈስ የተጠናወተው ሰው ነው። እግዚአብሔር ሳኦልን በምዕራፍ 15 ላይ ከማስወገዱ በፊት ብዙ ድሎችን ደጋግሞ ሰጥቶት ነበር። ነገር ግን አንዱንም ሊጠቀምበት አልወደደም። መልካም ማድረግ ሲገባው ፍጹም ይበድል ነበር። እግዚአብሔር የሳኦልን የንግስና ውጤት ታክሶ ለማየት አልፈለገም፣ አስቀድሞ ምን እንደሆነ አውቋልና። ነገር ግን ሳኦል መጨረሻውን ሊያውቅ ፈለገ። ሳሙኤልም ይወደው ስለነበረ ወደፊት ምን ሊሆን እንደሚችል ለማወቅ ፈለገ። ሕዝቡን መርጦታልና መጪው ጊዜ ምን እንደሚሆን ሊያዩ ወደዱ። ዛሬ ወዳጆቼ እኔም ሆንኩና አንተ የእግዚአብሔር እውነተኛ ልጆች መሆናችንን ለማወቅ እንወዳለን። ለዚህ ደግሞ ፈተና ሊያስፈልገን ይችላል። በዚህም ፈተናችን የእግዚአብሔር መንፈስ እርዳታ ያስፈልገናል። እግዚአብሔር የሚወደውን ይፈትነዋል። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና ይላል። ያዕቆብ ምዕራፍ 1 ቁጥር 12ን ልብ ይሏል። ያዕቆብ ምዕራፍ 1 ቁጥር 12ን በኋላ ተመልከቱ። እግዚአብሔር በሳኦል ዘመንም የተጠቀመበት ዘዴ ይሄው ነበር። ሳኦል ግን ፈተናውን በድል አድራጊነት ሊወጣ አልቻለም። ዛሬ እኛስ ፈተናን በምን አይነት ሁኔታ ነው የምንወጣው? እንደገና አማሌቃውያንና አጋግ ፈጽሞ እንዲጠፉ ለምን ተፈለገ? አማሌቅ የኤሳው ልጅ ነበረ። አስተዋላችሁ? አማሌቅ የኤሳው ልጅ ነበረ። አማሌቃውያን እስራኤላውያን ወደ ተስፋይቱ ምድር እንዳይገቡ በምድረ በዳ እየተበቁ ያስጨንቋቸውና ይወጓቸው ነበር። ፈጽሞም በክፋት ይፈታተኗቸው ነበር። እግዚአብሔርም ያለው ከትውልድ ትውልድ የማያቋርጥ ጦርነት ከአማሌቃውያን ጋር አለና ማለቅ አለበት የሚል ነበር። ስለዚህም በመጨረሻ ሊፈርድባቸው ተነሳ። አማሌቃውያን ፊታቸውን በእግዚአብሔር ላይ ካዞሩ 500 ዓመታት አድርገው ነበር። በእግዚአብሔር ላይ ጀርባቸውንም ስላዞሩ ፍርድ ተገባቸው። አሁን የምናየው እግዚአብሔር በሳኦል ቦታ ዳዊትን እንደመረጠ ነው። እግዚአብሔር ዳዊትን ንጉሥ አድርጎ ይቀባው ዘንድ ሳሙኤልን ወደ ቤተልሔም ላከው። ዳዊት የእግዚአብሔር ምርጫ ሰው ነው። አንደኛ ሳሙኤል ምዕራፍ 16 ቁጥር 1ን ተመልከቱ። እንዲህ ይላል፣ እግዚአብሔርም ሳሙኤልን በእስራኤል ላይ እንዳይነግስ ለናኩት ለሳኦል የምታለክስለት እስከ መቼ ነው? በቀንድህ ዘይቱን ሞልተህ ሂድ፣ በልጆቹ መካከል ንጉሥ አዘጋጅቻለሁና ወደ እሴይ ወደ ቤተልሔም ልካለሁ አለው። እመኑኝ ወዳጆቼ፣ ከሳኦል ጋር ሳሙኤል ቆሞ ነበር። ሳሙኤል ይወደው ስለነበረ እግዚአብሔር የሳኦልን ከንግስና መሻርና ሌላ ሰው ማዘጋጀቱን በነገረው ጊዜ ወደ ቤተልሔም መሄዱን አልወደደውም። ልብ የሚነካው የሳሙኤል ሐዘንም ከዚህ የተነሳ ነበር። ቁጥር 2ን አለፍ ብለን እንመልከት። ሳሙኤልም እንዴት ይሄዳለሁ? ሳኦል ቢሰማ ይገለኛል አለ። እግዚአብሔርም አንዲት ጊደር ይዘህ ሂድና ለእግዚአብሔር ሰዋ ዘንድ መጣው በል፣ እሴይንም ወደ መሥዋዕቱ ጥራው፣ የምታደርገውንም አስታውቀሃለሁ፣ የምነግርህንም ቅባልኝ አለው። ከዚህ ክፍል እንደምንረዳው ሳሙኤል ሳኦልን ከመፍራቱ የተነሳ ወደ እሴይ ለመሄድ በጣም ፈራ። ምክንያቱም ሳኦል ፈጽሞ ተስፋ ቆርጦ ነበርና ይገለኛል የሚል ስጋት ነበረበት ወይም ደግሞ አደረበት። እግዚአብሔር ሳሙኤልን ወደ እሴይ ሲልከው ቀጥሎ ሊያደርገው የሚገባውን ነገር ሙሉ በሙሉ አልነገረውም ነበር። ከዚያም እሴይንና ልጆቹን አብረውት መስዋዕት እንዲያቀርቡ ጠየቃቸው። እንግዲህ በጌታ የተወደዳችሁ አድማጮች፣ የዛሬው ትምህርታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል ደግሞ በሚቀጥለው ክፍለ ጊዜያችን ይዘንላችሁ እንቀርባለን። እናንተ ደግሞ ለአገልግሎታችን መጸለይን አትተው። ይህ ታላቅ አገልግሎታችሁ ነው። እግዚአብሔር ብድራቱን ይከፍላችኋል። አስተያየት ካላችሁ ደግሞ በአድራሻችን ጻፉልን። ዝም ስትሉ እናንተ የማታደምጡ የማትከታተሉ ይመስለናል። ደብዳቤዎቻችሁን ደግሞ ስናገኝ እጅግ እንባረካለን። እግዚአብሔር ይህንን ደግሞ ሰምታችሁ ስለምትታዘዙ በእውነት ይባርካችኋል። እግዚአብሔር ስለዚህ ቅንነታችሁ አብዝቶ ይባርካችሁ እያልን
እኔም ቴክኒሻን አለማየሁ ዳዊትም አንድ ላይ እንሰናበታችኋለን። ደህና አደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።